ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ዝግጅታችን በፋሲካ መለሰ የተደረሰውን በእውነተኛ ታሪክ ላይ የተመሰረተውን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የወጣት ክንፍ ድርጅት ኢሃወሊ ትግል ላይ ያተኮረውን መጽሐፍ ትረካ ክፍል 15 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ኢዮሃብ አዲስ አመት ዘመን ሲት ደፈደፈ እንደ ተዳፋጥዋ ሙላት የነበረው እንዳልነበር ሆኖ ሐሰት ጉልበታችሁ ሁሉ አድሮ ቢያስተብት ትምርት ባላችሁ ተጋባና በተገዢዎች ያምሮ ክልል ነጋሪት አስጎስሞ ገብር ገብር ቢል ወጥናችን ሰምሯል በሚል ፌሽታ አንገት ቀና አድርጋችሁ በምስራቅ ጫፍ አገር ገደልን እያላችሁ የደም ዋንጫ ያጋጫችሁ ይክፋችሁ ከርፋችሁ እንጂ እርሷስ አልሞተችላችሁ። እርግጥ እንደ ዛሬው ደመናው ሲበረታ ሲያይል ሰው በጥርጣሬ ተኮርኩዶ ገና በቀን ሲጨላልም እውነት አቅም ርቆት አሸለቦት ቢገኝም ሲያንቀላፋ ይዳፈን ይሆን እንጂ በየሰው ልብ ተቀጣጥሎ እስኪፋፋ ይሞታል ማለት ዘበት ነው። ኢትዮጵያዊነት እንደ ወይራ ዛፍም ያደር ይደራል እንጂ መቼም አይጠፋ። እንዳይበቃ በዘር ማሽሞር ገጻችሁን ባልመሰለ መዛበቱ ግብዝ ነጮች በጥቁር ዘር ላይ ሲዶልቱ በመርትጋስ የዶብ ዝናብ ኢትዮጵያዊነት አበቃለት ያላችሁ ሙሶሎኒ ግራዚያኒ አገር በቀል ወዶ ገቦች የምስር ወጥ ብኩርናን ያሸጣችሁ የተዋራጅ የተፈጠራችሁ እንክት ይበል የኢትዮጵያ ልጅ ሰበር ነው ስትሉት ተጠረጋችሁ። የኢትዮጵያ ምድር ከጥንት ጧት የታደለ የነጻነት ምስጢር ጓዳ ቀይ ደጁን ጥይት ሲያርሰው ኑሮ በቦምብ ሲፈነዳ የሳር ቤቱን ስትለኩሱ መቅደስ ደጁን ስታረክሱት ከተዋጣ ወጥዋዳሪ ጠይም ዘግና ካምባ አናት ባለ ዘገር ባለ ለበን ባለ መውዜር አባ ኮርማ አባ ኮስትር አባ ጨብሳ አባ ስበር እንደቃሉ የተቆሰው ጥብ የማይል ድረት ግንባር ሳይተረትር እንቸር ሲል ከጉርባው ጫፍ ሲወረወር ካይናችሁ ስር እጃችሁን በትግርምት ያስጫነ ካፎቻችሁ ማርያም ያውጭኝ ውሃ ውሃ ያሰኛችሁ በደም ፍሳሽ በስጋው ምርግ ያጥንቱን ጡብ ያኖረ ኢትዮጵያን ያይኑን ብለን የትውልድ ውርስ አደራውን አረንጓዴ ቢጫ ቀይ አርማው ካርማስ ጥጋት ያሰረ ደም አቅሙ ድል ሸላልሞ ለዓለም ዓለም አነበረ ኢትዮጵያ የኛ ማማ ለአገር ሁሉ የነባውራ ወደር የለሽ ውብ እመቤት የአዳም እናት የሔዋን ቤት ከማለዳው ህልውና ፈተናዋ ህልቁ የለሽ ወይ መሳፍርት ያልተለያት ማአት ፍዳ አናት ባናት በጠይም ገጽ የሚዘውር ሽብር አውራጅ ስውር መቅሰፍት በግፍ ቀራ በደራው ቀን ልጆች አራጅ ያ ግፈኛ በሌት ተገን ፍጡር ዘንጣይ ገላን ቀርዳጅ ይህ ዘረኛ አንዱ ገዳይ ሌላው ፈንጋይ ይህ አስገንጣይ ያ ተገንጣይ ተረባርበው አናት ባናት ፈረሽ አልዋት አው ፈረሽ ተናርሽ አልዋት ካብን ደምቧይ ክብሯን ደው ቅርሷን ገፈው በአገር ቅርጫ ተሸልመው በአደባባይ በዚያሽ ከጽመት የዘመን ግፍ ዋንጫው ሞላ ካይኖች ኩሬ እንባደርቆ ደም ተሞላ የጠይም ፊት ጠውልግ ውብ ጉንጭ በልህ ቀላ የህዝብ ልጅ እንዳባቱ እንደናቱ ደግሞ እንዳቅስት እንዳጎቱ ግፍር ሜባይ ከሞት ጋር ተዳፋሪ ሞት ለምኔ ለአገር ክብር በአገር ፍፋ ወጥቶ አዳሪ ከግፈኞቹ ተቆራቃሽ ለነጻነት በአዲስ ትውልድ ዘመን ተራ እጅ ለእጅ ተያይዞ ባሻፈረኝ እያቅራራ ይዋ በአዲስ ዓመት በአመፅ ንጋት ፍንትው ባለው መልካም ብራ በሳቅ ለበቅ ባንዳን ገርፎ አረብ ፍርሃት ከጓዳቸው እየዘራ ከሰሜን ጫፍ ምዕራብ አፋፍ ከደቡብ ደፍ ምዕራፍ ምስራቅ ጫፍ ወጣት ጀግናሽ ጀግኖች ጠራ ማቅያ ጥልቁ ከሃዲዎች በጽያፍ ግብር የደለቡ የሙቅ ጓዳሽ ቅምጥሎች ከሊልበሱ ገመናሽን ያረከሱ የጎሳ ዛር ልክፍተኞች ሞት ለነርሱ በሰው ልጅ ደም ለከረፉ ፍል ፍዋኖች
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 17 ግንቦት ወር ውስጥ ይመስለኛል ከቀኑ 4 ወይም 5 ሰዓት አካባቢ ተራደርሶኝ የበሩ ደፍ ላይ ቁጭ ብዬ አየር እየተቀበልኩ ከስረኞች ጋር ሞቅ ያለ ጨዋታ ላይ ነኝ። በድንገት ካቦ ወደ ቤት ግቡ ወደ ውስጥ እያለ በጩኸት አዘዘን። ግራ ተጋብተን ወደ ውስጥ ገባን። ምን ተፈጠረ ይያል እርስ በርስ መጣክ ሲጀምር ስም መጥራት ተጀመረ። የመጀመሪያው ስም የኔ ሲሆን በተከታታይ ወደ 6 የሚሆኑ ልጆች ተጠሩ። በዚያ ሰዓት የስረኞች ለምርመራ መጥራት እየተለመደ ነው። ሆኖም በደቂቃዎች ልዩነት አንድ ወይም ሁለት እንጂ 7 እስረኛ ባንድ አይጠራም። ወደ ውስጥ ግቡ የሚባል ነገርም የለም። ጥሪው የሞት ጥሪ ነው እንዳንል ሰዓቱ አይደለም። ከተጠራነው ልጆች መካከል ሁለቱ ጋቢ ኢላያቸው ላይ ጣል አድርገው ነበር። ካቦው እንዲያስቀምጡ ስለዘዛቸው ተተወጡ። በካቦ መሪነት በሰልፍ ወደ ምርመራ ቢሮዎች አመራን። እዚያ አንድ ሲቪል የለበሰ መርማሪ ተረከበንና ወደ ተለያዩ የምርመራ ክፍሎች መድቦን በር ላይ እንድንቆም አዞን ሄደ። ትንሽ ቆይቶ ወደኔ ተመልሶ መጣና ቢሮውን አንኳኩቶ ይዞኝ ገባ። መጠነኛ ስፋት ያለውና ብዙም ውበት የሌለው ቢሮ ነው። ከጠረጴዛው ጀርባ ትልቁ የማዕከላዊ መርማሪ 50 ለቃ ተሾመ ቁጭ ብሏል። ደነገጥኩ። 50 ለቃ ትኩር ብሎ አየኝ። እጄን ወደፊት አጣምሬ እኔም አተኩሬ አይናይኑን አየሁት። ስሜን የታሰርኩበትን ምክንያትና ያለሁበትን የክፍል ቁጥር ከጠየቀኝ በኋላ ለሰኮንድ እንኳን አስቤው የማላቀውን የክስ ቻርጅ መደርደር ጀመረ። ቃል በቃል ባላስታውሰው የተካሄደውን ድራማ ልንገርህ። ታዲያ ሲያባው እስር ቤትም ሆናችሁ አታርፉም አለኝ 50 ለቃ። መልስ አልሰጠሁትም። አሁን እውነቱን እንድትነግረኝ ይፈልጋለሁ። እዋሻለሁ ብትል አንተን አያርገኝ፣ ዱላውም ሞቱም አይቀርልህም። ሞት በሌላ በኩል መጣች ብዬ ሳላስብ አልቀረሁም። አሁንም መልስ አልሰጠሁትም። ሆኖም ጉዳዩ አደገኛ ነው ብዬ ስለገመትኩ የልቤ ምት ፍጥነቱን ጨመረ። የሰራኸውን ንገረኝ፣ የምጠይቅህ ማስረጃ ይዤ ነው። ምን? የት? አልገባኝም። ለመጀመሪያ ጊዜ መልስ ሰጠሁት። የጓድ ሊቀመንበርን ፎቶግራፍ ምንድን ነው ያደረከው? ጓድ ሊቀመንበር ማን እንደሆነ እስኪጠፋኝ ድረስ ነገር ሁሉ ተምታታብኝ። አልገባኝም። የቱ ሊቀመንበር? የምን ፎቶ? የጓድ መንግስቱን ፎቶ በስፒል እየጠቀጠቅ አልወጋህም? ኧረ የምን ፎቶ? የምን ስፒል ስለው በጣም ግራ እንደገባኝ ከፊቴ ሳይረዳ አይቀርም። አጠገቡ የነበረውን ክብ ደወል ሲያንጫርረው ተላላኪው ገባ። ጥራው፣ ያን ዘለቀ የሚባለውን ጥራው ብሎ ጮኸ። የማን ዘለቀ እንደሆነ በማሰብ ላይ እያለሁ ዘለቀ ገባ። አይኔን ማመን አልቻልኩም። ዘለቀ አብሮኝ 3 ቁጥር የታሰረ እስረኛ ነው። ከደቂቃዎች በፊት እኛ ስንጠራ አልተጠራም። ከኛ ቀደም ብሎ ሲጠራም አልሰማውም። ዘለቀ የደርግ ሰው ነበር። የደርግ ጽህፈት ቤት ተላላኪ ነበር ይባላል። የራሳቸው ሰው ላይ በተንኮል በስህተት ጠቁሞ አስገድሏል፣ አሳስሯል ተብሎ ነው የሚወራው። ወደኛ ክፍል ታስሮ ሲመጣ ለተወሰነ ጊዜ አግለነዋል። እኔም በማግደሉ ላይ እንደማንኛውም እስረኛ ተሳታፊ ነበርኩ። ዘለቀ አጠር ያለና ደንዳና ሰውነት ሲኖረው ሰክሮ እንዳደረሰው ሁል ጊዜ አይኑ እየደፈረሰ ነው። በዚህ ላይ አይኑ ትልልቅ ነው። ይሄ አልበቃው ብሎ አይኑ በጭራሽ አያርፍም፣ እንደ ሌባ ይቅበዘበዛል። ማግደሉ ከቀረለት ከወራት በኋላ ቂም ይዞ በሐሰት እንደከሰሰኝ ወዲያው ገባኝ። ያም ሆኖ እኔን ብቻ ለምን እንደመረጠ እስከዛሬ ድረስ ማወቅ አይደለም መገመት አልቻልኩም። እንደዛን ቀው ሰው አተኩሬ ያየሁ አይመስለኝም። ድፍርስ አይኑ ላይ አይኔን ተከልኩበት፣ በትዝብትም አየሁት። አተኩሮ ላይ ሞከረ። ሆኖም ቅብዝብዝ አይኑ የሊን ትናንሽ አይኖች መቋቋም አልቻለም። አይኑን ከሌላ አንስቶ ሐምሳ ለቃ ላይ ተከለ። ከዚያም ጠረጴዛው ላይ ቀጥሎም ግርግዳው ላይ ወረቀት ላይ ስፒል ላይ እርሳስ ላይ በመጨረሻም ማረፊያ ሲያጣ ነው መሰል እንደገና እኔ ላይ ዘለቀ። በልንገረው ሐምሳ ለቃ ተሾመ ነበር። የጓድ መንግስቱን ፎቶ በስፒል ፊታቸውን ጠቅጠቀሃል። ሐፍረት አይታይበትም። መቼ? ባለፈው ሳምንት ፎቶውን የታግኝቼ ከጋዜጣ ላይ። ጋዜጣ እኮ እዚህ እስር ቤት አይገባም። ምራቁን ግርግጭ አድርጎ ዋጠና አንዳንዴ ይገባል። ቤተሰብ ዳቦ ጠቅልሎ ያስገባበት ጋዜጣ ላይ ነው የጠቀጠከው። እሺ ስፒል ኬት አመጣው። የጓደኞቻችሁን ቁስል ለማፍረጥ በድብቅ ታስገቡ የለ እናንተ እያለ ሲናገር ራሱ እስረኛ መሆኑን ክዶ ነው። ይሄ ቆሮቆንዳ፣ የሰው ቆሮቆንዳ። ለነገሩ ዘለቀ እውነቱን ነበር። ስፒል በሚስጥር እናስገባለን ለቁስል ማፍረጫ። ሆኖም አስተዳደሩ እንደሚያውቅ እንገምት ነበር። ራሴን ለመከላከል የሚያስችለኝ ካርዶች ያለቁ መሰለኝ። እውነት ነፃ እንደሚያወጣ ባውቅም የሐሰት አቅም ደግሞ ቀላል እንዳልሆነ የህይወት ልምዴ ነግሮኛል። ዓለም እውነት የነገሰባት ብቻ ሳትሆን ሐሰትም ዘውድ ደፍታለች። እውነት ከሐሰት ጋር እየተፋለመች አንዴ እያሸነፈች አንዴ እየተሸነፈች እንደኖረች ወደፊትም እንደምትኖር አውቃለሁ። ችሎቱ ቀጠለ። ዳኛው ሐምሳ አለቃ በጽሞና ያዳምጣል። ምን አይነት ፎቶ ነው ብዬ ዘለቀን ጠየቅኩት። ጉርድ ፎቶ ለብሰው አለ። የመቼ ጋዜጣ ስለው ደግሞ ያለፈው ሳምንት ውስጥ የወጣ አዲስ ዘመን። ሐምሳ አለቃ ደወሉን ደወለ። ተላላኪው ዘሎ ገባ። ያለፈው ሳምንት የአዲስ ዘመን ጋዜጦችን ሁሉንም አምጣልኝ። ተላላኪው ሲወጣ ጸጥታ ሰፈነ። ምን አስብ እንደነበር አላውቅም። ዘለቀም ምን እንደሚያስብ መገመት አልቻልኩም። የዳኛውን የሐምሳ አለቃ ሐሳብንም እንዲሁ። ማስረጃው ከመቅረቡ በፊት ብታምን ጥሩ ነበር አለኝ ሐምሳ አለቃ። እኔን በሐሰት በመክሰስ የሚያገኘው ነገር ያለ አይመስለኝም። ለምን እንደሆነ ባላውቅም እንደሚጠላኝ አውቃለሁ እያልኩ ዘባረኩ። ከሌሎች አስበልጦ እንደሚጠላኝ በፍጹም ባላውቅም፣ ስለዚህ ዋሽቻለሁ ማለት ነው። የሞት ሞቴን ራሴን ለመከላከል የተናገርኩት ነበር። አናርኪስት ያልተጠላ ማን ሊጠላ ነው? ከመሬት ተነስቶ በሐሰት ሊከስ አይችልም አለኝ ሐምሳ አለቃ። ለዚያ እርክስናው ከሩቅ ለሚሸት ሰው ጥብቅና ቆሞ መልስ አልሰጠሁትም። ሐምሳ አለቃ ወረቀት ማገላበስ ሲጀምር እኔ በሐሳብ ተውጬ ጠራጠራውን አያለሁ። ዘለቀ በዚያ ቅብዝብዝ አይኑ ክፍሉን ያማትራል። ብዙ ቆይቶ ተላላኪው በወረቀት መያዣ ፋስትነር የተያዘ ጋዜጣ ለሐምሳ አለቃ ሰጠው። ሐምሳ አለቃ ጋዜጣውን ወዲያው መግለጽ ጀመረ። የኔም አይን አብሮ ይገልጻል። የመጀመሪያ ገጽ ላይ ነበር አለ ዘለቀ ጣልቃ ገብቶ ሳይጠየቅ። አነጋገሩ በእርግጠኝነት ነበር። ራሴን ተጠራጠርኩ። እውነት አድርጌ ይሆን ብዬ ሁሉ አሰብኩ። በእርግጥ የመንግስቱ ኃይለ ማርያምን ፎቶ አልጠቀጠኩም። ሆኖም ፎቶውና ስፒል ባንድ ላይ እጄ ቢገቡ ኖሮ አደርግ ነበር። ዘለቀ ቀድሞ የተዘጋጀበት ነገር እንደሆነ ገባኝ። ነፃ ልሆን እንደማልችል ወለል ብሎ ታየኝ። ከሞት ወይም ከግርፋት እንደማላመልጥ አመንኩ። ዘለቀ ተናግሮ እንደጨረሰ ሐምሳ አለቃ ተሾመ የመጀመሪያ ገጽ ላይ በማተኮር የተባለውን ፎቶ ከጋዜጣው ላይ መፈለግ ቀጠለ። አቤት የጊዜው ርዝማኔ! አንድም ጋዜጣ ላይ የተባለው ፎቶ አልተገኘም። ቀኑን ታስታውሰዋለህ? አምሳለቃ ዘለቀን ጠየቀው። አሁን ትዝ የማይለኝ ሁለት ቀናትን ጠቅሶ ከሁለቱ አንዱ ቀን ሳይሆን አይቀርም አለው። አምሳለቃ የተባሉትን ሁለት ቀን ጋዜጦች አገላብጦ ፈለገ። የለም። አሁንም ዘለቀን ቀና ብሎ አየውና የውስጥ ገጾችን ማገላበጥ ጀመረ። የጌታቸው ጉርድ ፎቶ የለም። ዞር ብዬ ዘለቀን አየሁት። አይኑ ፈጥቷል። ደም ለብሷል። ከንፈሩ ይንቀጠቀጣል። ግንባሩ ላይ ወዝ ይሁን ላብ አላውቅም፣ ግን ተንጨፍጭፏል። ወዝ ማለት ስለሚወድ ወዝ ይሆናል። አምሳለቃ ተስፋ አልቆረጠም። የጓድ መንግስቱን ጉርድ ፎቶ ፍለጋውን ቀጠለ። የለም፣ የለም፣ የለም የሚል እንደ ገደል ማሚቶ ከሩቅ የሚጮህ ድምፅ የሰማው መሰለኝ። መቼም ተፈጥሮና ጭንቅላታችን ውስብስብ ናቸው። ተጠንተው ያላለቁ ሊደረስባቸውም የማይችል ምስጢር። በርግጥ የራሴ ጭንቅላት ይሁን አይሁን ባላውቅም ድምፁን እንደሰማሁ እስካሁን ድረስ አምናለሁ። አምሳለቃ ተሾመ ሰለቸው። ጋዜጣውን ወደፊት ገፋ እያደረገ በላውጣና ሳየው አለው ትንሽ ብስጭት ብሎ። ዘለቀ ጋዜጣውን እያየ ተቁለጨለጨ፣ አጉረጠረጠ፣ የተወሰኑትን አገላበጠ። አሁን የአምሳለቃ ፊት እየተቀያየረ ሄደ። የዘለቀ ጠይም ፊት ከሰል ምስጋን ይግባውና ጥቀርሻ መሰለ። አምሳለቃ ድንገት ከመቀመጫው ተነሳ። በማርያም ዕለት የንጹሕ ሰው ደም ልታስፈሰኝ ነበር አለው ዘለቀን። እኔ ባላውቀውም በኦርቶዶክስ ስሌት ቀኑ 21 የማርያም ዕለት ነበር። በዚያን ዕለት ማመኑ ገረመኝ። የሊቀመንበሩ ጉርድ ፎቶግራፍ ቢገኝ ሊገለኝ ነበር አልኩ ለራሴ። ደወሉን ሲደውል ተላላኪው ገባ። እኔን ይዞኝ ለመጣው ምርማሪ እንዲያስረክበኝ አዘዘው። ዘለቀና አምሳለቃ እዚያ ሲቀሩ እኔ ወጣሁ። ከዛው ሳንርቅ ከአምሳለቃ ቢሮ ድምፅ መሰማት ጀመረ። አምሳለቃ ሲሳደብ ነበር። ወዲያው የጥፊ ድምፅ ሰማን። በዘለቀ ላይ ያረፈ ጥፊ እንደሆነ ገምቻለሁ። ጥፊው የአምሳለቃ ይሁን የማርያም ግን አላወቅኩም። ከኔ ጋር ከመጡት ከአንዱ ልጅ በስተቀር ሌሎቹ ጉዳያቸውን ጨርሰው ኮሪደር ላይ ቆመው አገኘዋቸው። ከሌላ ክፍል የመጣውን አንዱን ልጅ የተከሰስኩበትን ምክንያት ነግሬው እሱን ምን እንዳሉት ጠየቅኩት። ኢህአፓ አልጠፋም ብለህ ታወራለህ ተብዬ ነው ብሎ እሱን የተቆመበትን የሌላውን የጆሮ ጠቢ ስም ነገረኝ። በኋላ እንደሰማነው የምርመራ ማዕከሉ በእያንዳንዱ ክፍል ጆሮ ጠቢዎች አሉት። ያን ቀን ታዲያ እነዚሁ ጆሮዎች ወርሃዊ ይሁን የመንፈቅ ሪፖርት ማድረጋቸው ነው። ዘለቀ የከሰሰኝ የሚያቀርበው ሪፖርት ስላጣኮ ነው። የተጠራነው ልጆች በሙሉ ጉዳያችን ስላለቀ በመጣንበት ሁኔታ ተሰልፈን ተመለስ። ወደ ተለያየ ክፍል እንድንበተን ስለታዘዘ ከሶስት ቁጥር ወደ ሶስት ቁጥር ተዛወርኩ። ዘለቀ እንደጠቆመብኝና እንዲጠነቀቁ ለሶስት ቁጥር ጓደኞቼ ወዲያውኑ መልእክት ላኩ። ዘለቀ ያን ቀን እንደተገረፈና ሂሳቡን እንዳገኘ ሰማሁ። ከዚያ ቀን በኋላ አይኑን አይቼው አላውቅም። የት እንደሄደም አላውቅም። እስኪ በቃኝ ከት ብዬ ሳኩ። ትንሽ ቆይቼ ደግሞ ነገሩ ሁሉ ገረመኝ። ለማንኛውም ስለ ዕለቱ የማርያም ችሎት ዳኛ፣ ስለ አምሳለቃ ተጨማሪ ነገር መስማት መፈለግ ብቻ አይደለም፣ በጣም ጓጓሁ። ቅድም እንደነገርኩህ አምሳለ ካተሸመ የማዕከላዊ የመርማሪዎች ቁንጮ ነው። በጣም የሚፈራ ጨካኝ ሰው ነው። ሰውየው በመርመራና የስነ ልቦና ጫና በመፍጠር የተነካነ ነው። ንግግሩ ሽብር ይፈጥራል። እንደገና ደግሞ እንዳባት አይነትም ነው። በጥሞና ለተመለከተው ሁለት ሰብእና ያለው ይመስላል። ጭካኔና ሐዘኔታ የተቀላቀለበት በኔ እይታ ማለት ነው። ይህ ሁለት ገጽታው ተፈጥሯዊ ይሁን ወይም ደግሞ በሙያው የተካነው አላውቅም። እንደ ሌሎቹ ፋሽስቶች መጀመሪያ ያየሁት ዕለት አልጠላሁትም። አምሳለቃ ቢያንስ 3 ጊዜ ከያባት እይታ አምልጧል። ገደብ የሌለው ጭካኔው የተረጋገጠው ማዕከላዊ ለአጭር ጊዜ ጥበቃ ላይ የተሰማራ የያፓ ደጋፊ በሰጠው ሪፖርት ነው። የሚገደሉ ልጆችን ከእስር ቤት አስወጥቶ እንዴት መኪና ላይ እንደሚያሳፍራቸው የሚገልጸው ያ ሪፖርት ዘግናኝ ነበር። ልጆቹ ሲሳፈሩ አምሳለቃ እዚያው ይቆማል። እንዲያርጓቸው እንደሱ አይደለም እያለ መመሪያ ይሰጣል። ሟቾችን በሆዳቸው በማስተኛት እጅና እግራቸውን ወደ ኋላ አስደርጎ በፕላስቲክ ገመድ ያሳስራቸዋል። ከዚያ በኋላ በሁለት ወታደሮች እጅና እግራቸውን አስይዞ እንደ ጆንያ መኪና ውስጥ ያስወረውራቸዋል። ይህ ዘግናኝ ሁኔታ ከተሰማ በኋላ ነበር ያፓ የመጀመሪያውን ሙከራ ያደረገው። እዚያ ሙከራ አምሳለቃ መለጠ። ለሁለተኛ ጊዜ የሱ ጉድ የወጣው 40 ልጆች ሊገደሉ ሲላኩ 6 ልጆች ከመኪና ዘለው ካመለጡ በኋላ ነው። የነሱ ሪፖርት ደግሞ ጭራሽ የማይታመን ነበር። እንዴት ያስገርፍ እንደነበር ለሞት የሚያስተካቸውን መኪና ውስጥ በጣር ሲጮሁ እንዴት በሳንጃ እየወጋ እንደሚያስገድላቸው ሁሉ ተናገሩ። ከዚያ በኋላ ነበር ያፓ መጀመሪያ ቢስተውም የተከፈለው መስዋዕትነት ተከፍሎ ሌሎች ተደጋጋሚ ሙከራ ያደረገው። ግን ከሁሉም የግድያ ሙከራ አመለጠ አሉ። ከዚያ በኋላ መኖሪያውን እዚያው የምርመራ ማዕከል ጋር ተያይዞ በተሰራ ቤት አደረገ። እግሩ ከዚያ ግቢ ከወጣ አንቺ የሚላት ያፓ አትለቀውም። የተለየ ጉዳይ ወደ ደርግ ጽህፈት ቤት ሲወጣ ግዴታ ስለሚሆንበት በከፍተኛ ጥበቃና አጀብ ነው። ከዚያ በተረፈ ዘመድ አይጠይቅም፣ ለቀብርም አይወጣም፣ የቅርብ ዘመዶቹ ሰርግ ላይም አይገኝም። በምሳ ሰዓትና ማታ ወደ ቤቱ ሲገባ የእስር ቤቱን አጥር ለማለፍ መሰላል ይጠቀማል። በዋናው በር ዞሮ ከሄደ ያፓ ልታገኘው ትችላለች። በዚያ ወፈር ባለ ሰውነቱ በመሰላል ሲሻገር ማየት ያስቃል። ለራሱም ሳይገርመው አይቀርም። እሁድ እሁድ እየገረፈና እያስገረፈ እዛው ግቢው ስለሚውል 24 ሰዓት አብዮቱን ሲያገለግል የሚውል ጓድ ተብሎ ተሸልሟል። አምሳለቃ ከእስር ባልተናነሰ ሁኔታ እዚያው ማዕከላዊ ኑሮውን ገፋ። አምሳለቃ ተሾመ ተራ መርማሪ ነው፣ ግን ቁጥር አንድ ነበር። ትላልቅ የምርመራ ጉዳዮች ካሉ መርማሪው እሱ ነው። በተለይ ቁልፍ የያፓ ሰዎች ከተያዙ የሱ ናቸው። አምሳለቃ ተሾመ ይዞታል የተባለ ምርመራ ያለምንም ጥርጥር አደገኛ ወንጀል ነው። ውጤቱም ሞት ነው። እሱ በያዘው ምርመራ ያልተገደለ ሰው ካለ በርሸና ወቅት የሞተ መስሏቸው ትተውት የሄዱ ወይም ከመኪና ዘሎ ያመለጠ ብቻ ነው እየተባለ በሰፊው ይነገራል። በሙያው በጣም የተካነ ሰው ነው ይባላል። ምናልባት ውጪ ሄዶ ተምሮም ይሆናል። በማስታወስ ችሎታው ተወዳዳሪ የለውም። አንድ ጊዜ ያየውን እስረኛ ከነስሙና ከነጉዳዩ ከዓመታት በኋላም ቢሆን በጭራሽ አይረሳውም። አንተ በዚህ ጉዳይ አልነበረም የተያዝከው? በዚህ ዓመተ ምሕረትና በዚህ ወር አይደለም? እዚህ ቦታ አይደለም የተያዝከው? ከነገሌ ጋር አይደለም የታሰርከው? ሲል ጠንቋይ ነው እንዴ ያስብላል። የምርመራ ሥራ እንደ ሌላው ሥራ የተከበረ ሙያ ነው ብዬ አምናለሁ። እነሱ ግን አረከሱት። ለመንግሥት ሳይሆን ለደርግ ስለቆሙ ሕዝቡን ጨረሱት። የተከበረው የምርመራ ሙያስም የገዛ ዜጎቻቸውን ገላ እየዘለዘሉ አረከሱት። ሁሉም ነገር የሚያልቀው መርማሪዎች ለገዢው ፓርቲ የቆሙለት ነው። ደርግ ከወደቀ አብረን እንወድቃለን ብለው ስለሚያስቡ በዓለም ላይ ያልተፈጸመ ግፍ ፈጸሙ። እንደነሱ አይነቱን ሰው ገራፊ ወይም ገዳይ እንጂ የተከበረውን የፖሊስ መርማሪ ስም አሰጣቸው። ወደ ጉዳያችን እንግባ። እንሰልካ ከኛ ከያባዎች የበለጠ የመይሶን ሰዎችን ይጣላ ነበር። ሞራላቸውን የሚነካው እኛን እያሞካሸ ነው። ፈርጣጭ ሁሉ ይላቸዋል። ያባውንድ ነች ዓላማ ያላት ለዓላማው የምትሞት እናንተ መኪና ሙሉ ሰው ጠቁማችሁ እኛን በስራ መወጠር ብቻ ነው ስራችሁ። በምንም መመዘኛ ያባ ጫፍ ላይ አደርሱም ይላቸዋል። አንዳንድ ጊዜ ካድሬዎች አብዮት ጠባቂዎች ወይም ሌላ የደርግ ሰዎች ሲታሰሩ ራሱ ነው እኛ ጋር ይዟቸው የሚመጣው። ዋናው በር ላይ ቆምና የኛ ጠላቶች መሆናቸውን ጠቆም ያደርገናል። በሉ ደና ቦታ ሰጣችሁ አስተናግዱት አይነት ነገር ይለናል። ምን ማለቱ ነው? እንድንቀጣው የሚፈልገው ነው። በ1970 ዓመተ ምህረት እውቅ ጨካኝ ሰው ታስሮ ሲመጣ አንዳንዴ ይጎነተላል። ያለበለዚያም መፈጠሩን እስኪጠላ በዚያ ሁሉ እስረኛ ይገለላል። አምሳለቃ በተለይ በግል የሚጠላው የደርግ ሰው ከመጣ በሽሙጥ መልክ ማንነቱን ያውጃል። አምሳለቃ ጥቆማ ተደጋጋሚ ጉሽሚያ የደረሰባቸው ሰዎች ለአስተዳደር ያመለክታሉ። ያባዎች ሊገሉን ነው ብለው ይከሳሉ። አርፋችሁ ተቀመጡ፣ የብዙሃኑን ድምፅና ሕግ አክብራችሁ ኑሩ ብለው ይመልሱላቸዋል። ለዚህ አይነት ምላሽ ደግሞ ዋናው ተዋናይ አምሳለቃ ነው። ለምንድን ነው ግን እንዲህ አይነት ሥራ የሚሠራው? ምናልባት ጥላቻው የመነጨው በድርጅት ሽኩቻ ሳይሆን አይቀርም። እሱ የገዢው ፓርቲ የሰደድ አባል ስለመሆኑ ማስረጃ የለኝም፣ ፈርዶብኝ በግምት መናገር ወዳለሁ። ለማንኛውም የሚታሰሩት ከሰደድ አባላት ውጭ የሆኑት ናቸው። እንግዲህ 3ና 4ቱን የአጋር ድርጅት ፓርቲዎች ተራ በተራ በማሰርም በመግደልም እያጠፏቸው ስለነበር የእስር ቤቱ ድርጊት በዚያው ጥቃት አካል ሳይሆን አይቀርም። የውጭውን ሁኔታ የሙቀት መጠን የምናውቀው ሀምሳ አለቃ በእኛ በኢህአፓዎች ላይ ሲዘምት ነው። በተለይ ጎምቱ የደርግ ሰው በኢህአፓ ከተገደለ ሀምሳ አለቃ እየተደረደረ ወደ እኛ ይመጣል። ምድረ ኢህአፓ እዚህ ቁጭ ብለሽ ትቀለቢያለሽ እያለ ይጮኻል። ብቻ ሳይሆን ያንባርቃል። እዛው ቆሞ ማበድ ይጀምራል። ከዚያም አየር መቀበል ይከለክለናል። በቀን ቤት ውስጥ አስገብቶ በሩን ያዘጋብናል። ሌሊት ደግሞ የአየር ማስገቢያው ፍርግርግ ብረት እንዲሸፈንብን ያዛል። ያን ቀን እሱ የያዘው ተመርማሪ ጉዱ ይፈላል። ያለ ምክንያት ያስገርፈዋል። ማለፋ አምሳ አለቃ ፍጹም አውሬ የሚሆነው ከተማ ውስጥ ቁንጮ ፋሽስት በኢህአፓ ሲገደል ነው። ምናልባት ራሱን በሟቹ ቦታ ሳያስቀምጥ አይቀርም። ቁልፍ ኢህአፓና በርካታ ልጆች ከተያዙም የምናውቀው በአምሳ አለቃ ነው። እኛ ጋር ይመጣና እንደ ሕፃን ልጅ ይቦርቃል። መፎከር ብቻ ሳይሆን ያቀራራል። አምሳ አለቃ ተሾመ ሁለት ገጽታ አለው ብያለሁ። በሚገርም ሁኔታ የተወሰኑ የእኛ ልጆችንም ከሞት አድኗል። አንዳንድ ጊዜ የከፍተኛ መርማሪዎች ይመጡና እስረኛ አሳልፎ እንዲሰጣቸው ይጠይቁታል። በተለይ ስም ያላቸው ማዕከላዊ የታሰሩ የኢህአፓ አባላት ካሉ ይመረቅናሉ። አምሳ አለቃ ግን ቢሞትም አይሰጣቸውም። ራሱ ቢገል ይሻለዋል። ወዳጄ በቦ በአምሳ አለቃ አልሰጥም ባይነት ነው ከሞቱ የተረፈው። አንድ ሌላ የእኛ ልጆች ያስታወሱኝ ልንገርህ። አንድ ጊዜ የሆነ ነጋዴ በኢኮኖሚ አሻጥር ተከሶ ይያዛል። ዕቃ በመቅበር በገበያ ላይ እጥረት ፈጥረሃል በሚል ነው የታሰረው። ምናልባትም የባትሪ ድንጋይ ሳይሆን አይቀርም። የኢኮኖሚ አሻጥር ደግሞ ያን ጊዜ ለሞት የሚያበቃ ወንጀል ነው። ጉዳዩን የያዘው መርማሪ ነጋዴውን ሊያውጣጣው ቢሞክር ያቅተዋል። ቆይቶ ለአምሳለቃ ተሾመ ተላለፈ። አንድ ለሊት የዝናብ ቀን አምሳለቃ ክላሹን ደረቱ ላይ አድርጎ ሁሌም እንዲያ ነው የሚይዘው ወደ እስር ቤት መጣና ከንቅልፉ አስቀስቅሶ ይዞት ወጣ። እስረኛው ሁሉ ሊገለው ነው ብሎ በጣም አዘነ። ሲነጋ አምሳለቃ እስረኛውን ይዞ ተመለሰ። ለካ ለሊት ወደ ጫካ ወስዶ ረሽነሃለሁ ብሎ አስፈራርቶት ነበር። ነጋዴውም የማትገለኝ ከሆነ በእግዚአብሔር ስም አልልኝና አስረክባለሁ ይለዋል። ደሞ ለመሐላ አምሳለቃ ጉዳዩ አይደለም፣ የቅዱሳንና የጻድቃን ስሞች ሁሉ አልቀረም አሉ ማለለት። በውላቸው መሰረትም ደብቆት የነበረውን ሸቀጥ በሙሉ አስረክቦ አረፈው። አምሳለቃ ታዲያ ሰውየው ሙስሊም ስለሆነ አስፈጥሬው ነው የመጣሁት እያለ ሲያስቅበት ዋለ። በውላቸው መሰረት ሳይገለው ቀረ። ብዙ ዓመት ታስሮ ሳይፈታ አይቀርም። ባክህ የተሼ ነገር አያልቅም፣ በቃኝ። የምቢገርም አምሳለቃ አልኩ ለራሴ። ከእስር ቤት ውጭ ስላለው ሁኔታ ዝርዝር ነገር ይሰሙ እንደሆነና እንዳልሆን ስጠይቀው የምንሰማው ሁሉ ክፉ ዜና ነበር ብሎ ቀጠለ። በተለይ 1970 ዓ.ም ከተጋመሰ በኋላ ታስረው ከሚመጡ ልጆች የምንሰማው ወሬ ልብ የሚሰብር ነበር። በመላ አገሪቱ ቀይ ሽብር ጣራውን ነክቷል። ሬሳዎች የትም ይጣላሉ። የመንግስት ታጣቂ ማንንም የመግደል መብት ከመቼውም ጊዜ በላይ ተሰጥቶታል። ቀበሌዎች፣ ከፍተኛዎች፣ ፖሊስ ጣቢያዎች፣ የጦር ካምፖች፣ መጋዘኖችና የተመረጡ የተወረሱ ቤቶች ወደ እስር ቤትነት ተቀይረው በሁሉም እድሜ የሚገኙ ዜጎች በተለይም ወጣቶች ይገረፋሉ፣ ይሰቃያሉ፣ ይገደላሉ። የዚያን ሁሉ የጅምላ አስገዳይ የነበሩ ዕውቅ ሰዎችን ስም የሰማነው እዛው እስር ቤት ነው። ማን ነው የሚነግራችሁ? ስለማን ነው የሰማችሁትስ? ከአዲስ ታሳሪዎች ነው የምንሰማው። የራሳቸው የደርግ ሰዎችም ምንጮቻችን ናቸው። በመታሰራቸው የሚናደዱ የደርግ ሰዎች አለቆቻቸውን ያሟቸዋል። እነሱ እንዲህ አርገው እኛን እንዲህ አደረጉ ይሉናል ብለው ያሟቸዋል። ይሄ የተለመደ ነው። አንዳንዶቹም ራሳቸውን ነፃ ለማድረግ ስለ ሌሎች ኃጢአት ያወራሉ። በመላው ኢትዮጵያ የሚደረገውን ግድያ ይመሩና ያስተባብሩ የነበሩትን ሰዎች ይነግሩንም ነበር። ከክፍለ ሀገር ታስረው የሚመጡ ልጆችም በርካታ የአውሬ ሰብዕና የነበራቸውን ሰዎች አስተዋውቀውናል። የሸዋ ክፍለ ሀገሩ ካሳዬ አራጋው፣ የከፋው ስምዖን ጋሌሮ፣ የሲዳማው ጴጥሮስ ገብሬ፣ የአሩሲው ደበበ ሁሪሳና እሸቱ ገበየው፣ የትግራዩ አብርሃ ለማ፣ የጎንደሩ መላኩ ተፈራ፣ የጎጃሙ መቶ አለቃ እሸቱ አለሙ፣ የጅማው ተሰማ በላይ፣ የጉራጌው ገስግስ ገብረ መስቀልና እንድሪያስ ቡታ፣ የድሬዳዋው ዘለቀ በየነን ስም የሰማነው እዚያው እስር ቤት ነው። ከሁሉ ቀድመን የሰማነው ግን የአዲስ አበባዎቹን ነበር። ከንቲባው አለሙ አበበ፣ የከፍተኛ አንዱ እርገጤ መድበው፣ የከፍተኛ ሁለቱ ኤልያስ ኑር፣ የከፍተኛ አራቱ እንዳለ ጎሳዬ፣ የከፍተኛ 15ቱ ከፈለኝ አለሙ፣ የከፍተኛ 16ቱ ቺፍ ተስፋዬ፣ የከፍተኛ 9ኙ ቀልቤሳ ነገው ትዝ ይሉኛል። የአንዳንዶቹን ስም እኔም የሰማኋቸው ይመስለኛል። ስማቸውንማ መስማት አይቀርም፣ ሰምተዋል። ያንም የታወቁ ነበሩ። እውቅና እኮ ዘፈን በመዝፈንና ፊልም በመስራት ብቻ አይመጣም። ሂትለር፣ ሂምለር እና ግራዚያኒ ዝና ያገኙት ሚሊዮኖችን በመጨረስ ነው። የኛዎቹም እንዲሁ ናቸው። ሳይታሰሩ በፊትም ሆነ አሁን ዝነኞች ናቸው። ለማንኛውም እኛ የሰማነው ማንነታቸውን ብቻ ሳይሆን ለጆሮ የሚዘገንነውን ድርጊታቸውንም ጭምር ነበር። ግን ሁሉም መርዶ ነበር። ኢያፓ ማጥቃት ይቅርና ራሱን መከላከል የማይችልበት ደረጃ ደርሷል የሚለው ዜና ቅስማችንን ሰብሮታል። የድርጅታችን መዋቅር ፈራርሷል። ዜናውን እየጓጓጠን ቢሆንም ልንቀበለው ግድ ነበር። በግሌ ከድርጅቱ ይልቅ እኛን የመሰሉ ልጆች እንደ ቅጠል መርገፋቸው ሐዘኑ ልቤ ላይ እንደ ጦር ተሰንቅሮ ነበር። ማውቃቸው ነው ያባ ልጆች በሙሉ አንድ ባንድ ማስተዋስ የቀን ተቀን ስራዬ ነበር። እንደወሬው ከሆነ ከሞት የተረፈ ሰው እስር ቤት ነው። ገና በጊዜ የያባ ማዋቅር ሳይፈርስ መታሰሬ ለበጎ ይሆን እያልኩ ራሴን እጠይቅ ነበር። ከእስር ቤት ከወጣሁ በኋላ ያለ ጓደኛ መቅረቴን ሳውገን ምን ነው በሞትኩ ኖሮ ብያለሁ። አሁንም አልፎ አልፎ ስለ ጓደኞቼ ሳስብ የሚሰማኝ ያው ስሜት ነው። የኢህአፓ ታሪክ እኮ እንደነበረው የአባላት ብዛት አልተጻፈም። ተጽፏል፣ ግን በጣም ትንሽ መጻሕፍት ናቸው። አሁን በቅርቡ አንድ ስብሰባ ላይ ኢህአፓዎች ለምንድን ነው ታሪካቸውን የማይጽፉት ተብሎ ሲጠይቅ ደራሲ ኃይለ መለኮት መዋዕል ጸሐፊዎቹ እኮ በሙሉ አልቀዋል ያለው እንዴት ስሜቴን እንደነካው ልነግርህ አልችልም። እውነቱን ነው፣ ያለቁት ልጆች ተመርጠው የተገደሉ ይመስል የትውልዱ አስኳል የነበሩት ናቸው። ለዚህ ነው መሰል እስካሁን የተጻፉት ከሶስትና ከአራት የማይበልጡት። ለነገሩ በሕይወት ያሉትም የማይጽፉት ሰቆቃውን ማሰብ ስለማይፈልጉና ሰዋዊ ስሜታቸውን ስለሚያጨነግፈው ሊሆን ይችላል። ይህን ስሜት ለመረዳት የዚያን ጊዜ ሰለባ መሆንን ይጠይቃል። የእኒያ ልጆች ስቃይና አሟሟታቸውን ማሰብ በራሱ ለበሽታ ይዳርጋል። ብዙዎቹ ዝም ያሉት ከዚያ ስሜት ያመለጡ ስለሚመስላቸው ይሆናል። የተፈለገውን ያህል አለመጻፉ ታሪኩን በወጉ እንዳይታወቅ አድርጎታል። ልክ ነህ። ሁኔታው ኢህአፓን ለሚጠሉ በወቅቱ ያልነበሩ ወይም የወቅቱን ሐቅ ለማወቅ ጥናት ማድረግ ላልፈለጉ ጸሐፍት ተመቸ። እኒያን ለዴሞክራሲና ለሕዝባዊ መንግስት ሲሉ ሰውነታቸውን ስለተዘለዘለና ሬሳቸው መንገድ ላይ ስለተጣለ ለአገር ግድ የሌላቸው ጦር ሰባቂ ትውልድ በሚል የአንዳንድ ኮንፈረንስ የፖለቲካና የጥቂት ልብ ወለድ መጽሐፍ ማሟሻ አደረጓቸው። ኢህአፓ በርካታ ስህተት ነበሩበት፣ ይህ አያጠያይቅም። ያንን ነጥሎ በሚዛናዊነት መተቻት ግን እውቀትም ነው ታሪክም ነው። ተወኝ አቦ፣ እየመላለስ ከዚያ ውስጥ ትከተኛለህ ወይስ ራሴው ነኝ የምገባው? ግን እኮ ብዙ ባይሆኑም ጥቂት የአሁን ትውልድ ልጆች ምን ነው በዚያ ዘመን በተፈጠር ኖሮ ሲሉ ሰምቻለሁ። ሁሉም እኮ ኢህአፓን አይጠላም፣ ሁሉም ደግሞ ኢህአፓን መውደድ የለበትም። የማወራው ታሪኩ ያለመጻፉ ላይና አልፎ አልፎ ሚዛን አልባ የሆኑ ትችት በሚሰጡት ላይ ነው። እንዳልከው ምን ነው ያኔ ተወልጄ ኢህአፓ በሆንኩ የሚሉ ወጣት ልጆች ነበሩ። ስላልጠየቅከኝና ጉዳዩን ስላላነሳ ነው ያ ሁሉ ጽናትና ተጋድሎ በተለይ የፖለቲካ ስሜት ላለው ወጣት ማስደመሙና ማጓጓቱ አይቀርም። ቁም ነገሩ ግን ማንም ይውደደው ይጥላው የኢህአፓ ልጆች ታሪክ የኢትዮጵያ ያንድ ትውልድ ታሪክ ነው። በመቶዎች የሚቆጠሩ ሰዎች የተካፈሉበት ተራ ድርጅት አልነበረም። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ በአስር ሺዎች የሚቆጠሩ ህብረ ብሔር ኢትዮጵያውያን አንድ ላይ ቆመው የተዋደቁበት ነበር። ተወደደም ተጠላም እውነቱ ያ ነው። ከምሁር እስከ መሃይም፣ ከላብ አደር እስከ ወታደር፣ ከአዋቂ እስከ ሕፃን ቁጥር ስፍር የሌላቸው ሰዎች ወይ የኢህአፓ አባል ነበሩ፣ ያለበለዚያም ደጋፊ ነበሩ፣ ለዛውም ብሩህ አእምሮ የነበራቸው። ይህ ደግሞ ሌላው ሀቅ ነው። ለማንኛውም አሁንም ኢትዮጵያ ለዘላለም ትኑር። በነገራችን ላይ ስለ አንድ ወጣት ልጅ ልንገርህ። ቼጉቬራ የሚል በአማርኛ የተጻፈ መጽሐፍ ይዞ ታክሲ ውስጥ አገኘሁት። መጽሐፉ መተርጎሙን ስለማላውቅ ይሄ መጽሐፍ ተተርጉሟል እንዴ አልኩት። አዎ፣ እርሱ ያነበቡት እንግሊዝኛውን ነው አለኝ። ባንተ እድሜ እያለሁ ነው ያነበብኩት አልኩት። የዚያ ትውልድ አካል ነበሩ ማለት ነው ሲለኝ ላዝናናው ብዬ ወደ ጆሮው ጠጋልኩና ያውም ኢህአፓ አልኩት። ለምንድን ነው ታዲያ መጽሐፍን ማጽፎት እያለ እንዴት እንደወቀሰኝ ልነግርህ አልችልም። ከዓመታት በፊት ወደ 200 ገጽ ያህል ጽፌ በክብሪት የለኮስኩት ታሪክ በዚያ ልጅ ወቀሳ ስህተት መሆኑ ገባኝ። የሚገርም ልጅ ነው። ለምን መጽሐፍ እንዳለብን ሲያስረዳኝ በውስጤ ምክንያት ነው እያልኩ የምደረድረውን በሙሉ ፉርሽና ከንቱ አርጎብኝ አረፈ እልሃለሁ። ይሄም ትውልድ እኮ በጣም ብዙ በሳል ልጆች አሉት። ልጁ እኮ ስለ ኢትዮጵያ ቸጉቤራዎች የሚያነሳውን ስላጣ ነው የላቲን አሜሪካውን ቼ የሚያነባው። በጣም እንጂ እንደኛ ዝናር የማያምራቸው ያሁን ትውልድ ፖለቲከኛ ልጆች አሉ። ብዛት ባይኖራቸውም ቆራጥነታቸው የሚገርም ነው። ምርጥ ደራሲዎች፣ ሰዓሊዎች፣ ዘፋኞች ይሄ ትውልድ አለው። ሆኖም አንዳንድ ሰው ሁለቱን ትውልድ ሲያወዳድር ሲሞክር ይገርመኛል። ሁለቱም ትውልዶች የሚወክሉት ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ሁኔታዎች በፍጹም የተለዩ ናቸው። መመዘን ያለባቸው በነበሩበት አገራዊና ዓለም አቀፋዊ ዳራ ነው። ስለዚህ ሁለቱን ትውልድ ማወዳደር ትርፉ መንጋጋ ማላቀቅ ብቻ ነው የሚሆነው። ያ ትውልድ በራሱ ዘመንና ቀመር እንደተጓዘ ይህም ትውልድ መጓዝ ያለበት በራሱ ዘመን ነው። ታሪኩንም እየሰራ ያለው በራሱ መንገድ ነው። እንደዚያ ትውልድ ካልሆንክ የሚሉ የታወሩ ናቸው። ለምን እንደኛ ትውልድ ይሆናሉ? የኛ ትውልድ ስለሚበልጥ ነው? አይበልጣቸውም። የቱም ትውልድ ከየቱም አይበልጥም። የቱም ትውልድ ከየቱም አያንስም። ሚዛኑ ለየቀል ነውና። ከዚህ ርዕስና ከማዕከላዊ ስሜት እንውጣ ስለው እንግዲያውስ ዳግም ምርመራ ግን አዲስ ተስፋ የሚያስብል ሁኔታ ውስጥ የገባውበትን ታሪክ ልንገርህ ብሎ ታሪኩን ቀጠለ። ከጥቂት ጊዜ በኋላ ለምርመራ ተጠራው። በማርያም ችሎት ያገኘሁት ፍትህ ይግባኝ ተብሎበት ይሆን እያልኩ አሰብኩ። መርማሪው ስሙ ወልዴ ይሁን ወልደ ምናምን ረስቼዋለሁ። ስሜን፣ መቼና የት እንደታሰርኩ፣ ለምን እንደታሰርኩ እየጠየቀ ሲመዘግብ ምርመራ ጨርሻለሁ አልኩት። ማን ጠየቀ አለኝ በቁጣ። እውነቱን ነው፣ ማን ጠየቀኝ? ምን ተይዞብሃል ሲለኝ አንድ የዲሞክራሲያ ጋዜጣ ነው አልኩት። የተያዘብኝ ግን ሁለት ሶስት ነበር፣ ምንነቷን ካላወቅኩት ከአንድ ሌላ ወረቀት ጋር። ከያባ ጋር የነበረኝን ቁርኝት፣ ምን እንደሰራሁ፣ ከነማን ጋር እንደሰራሁ እንደ አዲስ ተመርማሪ ይጠይቀኝ ጀመር። አባል እንዳልነበርኩ ስነግረው አልተናደደም፣ አልጮኸብኝም። ደርግ ጽህፈት ቤት የሰጠሁትን ቃል ሰላምታ ታነገርኩት። ከምነግረው በላይ ብዙ የሚጽፍ መስሎኛል። በጣም ግራ ተጋባሁ። ፋይሉ ጠፍቶባቸው ይሆን የሚል ሐሳብ መጣብኝ። ሆኖም አጠገቡ የነበረውን ፋይል አልፎ አልፎ ስለሚመለከት ከደርግ ጽህፈት ቤት የመጣ የኔው መሰለኝ። መርማሪው ስራ የበዛበት ይመስላል። የኔን ጉዳይ ጨርሶ ወደ ሌላ ምርመራ ለመግባት ሳይፈልግ አልቀረም። የተወሰነ ደቂቃ ከቆየ በኋላ ፈርም አለኝ። ምን እንደ ጻፈ እንኳ ሳያስነብበኝ ፈረምኩለት፣ ደቦ ለፊርማ። ከዚያ እንደወጣው ነገሩ ሁሉ ግራ ገባኝ። ምን አስበው እንደገና እንደጠየቁኝና ወዲያው ማስፈረም ደግሞ ምን የሚሉት አሰራር እንደሆነ ሳዋጣ ሳወርድ ሰነበት። ከጥቂት ሳምንት በኋላ እንደገና ተጠራው። ያስጠራኝ ቀድሞ የጠየቀኝ ሰው መሆኑን ሳውቅ ትንሽ ተረጋጋው። በሌላ በኩል ደግሞ ወደምኖርበት ከፍተኛና ቀበሌ ሄዶ አጣርቶ የመጣም ስለመሰለኝ ደንግጫለሁ። እዚያ ከሄደ ጉዴ እንደሚፈላ አውቄዋለሁ። አይኑን ሳየው ምንም ነገር ማንበብ አልቻልኩም። ትንሽ ደቂቃ ፋይሎችን ካገላበጠ በኋላ አንድ ዓመት ተፈርዶብሃል፣ ስንት ወር ነበር የታሰርከው አለኝ። መስከረም አልኩት። እሱ እንዲቆጥርልኝ የጠየቀኝን ትቼ የታሰርኩበትን ወር ነገርኩት። ጨርሰሃል፣ ክረምቱን ታስረህ ነው የምትፈታው ብሎ አሰናበተኝ። በደስታ እየተንሳፈፍ በክፍሌ የገባው ዜናውን ለእስር ጓደኞች ያበሰርኩ፣ በሁለት ጣታቸው እያጨበጨቡ በድምፅ ደግሞ ፕስ እያሉ የደስታ የተካፋይ ሆኑ። እስር ቤት ጭብጨባ ስለማይቻል የመሃል ጣትንና አውራ ጣትን በማንጣጣት በድምፅ ደግሞ በረጅሙ ፕስ በማለት አድናቆትንና ደስታን እንገልጻለን። በዚያ ዕለት ጥቂት ልጆች ተጠርተው እስከ ሁለት ዓመት በሚደርስ የፍርድ ውሳኔ ተነገራቸው። ቢያንስ ግማሾቹ የኔቢጤ አጭበርባሪዎች እንደሆኑ ገምቻለሁ። በእኛ የፍርድ ዜና ግቢው ውስጥ አዲስ የተስፋ መንፈስ ነገሰ። የኔ አንድ አመት ፍርድ የገረማቸው የተወሰኑ ልጆች ያባውስ የነበረኝን ደረጃ ለማወቅ ጓጉ። እነሱ የሚሰጠው ፍርድ ምን ሊሆን እንደሚችል ለማስላት ነበር። ምርመራ በሚመስል ጥያቄ አጣደፈኝ። የሃፓ የብረት ዲሲፕሊን ገና ከደም ያልወጣም። ለሁሉም የመለስኩት ለመርማሪው የነገርኩትን እውነቱን ነበር። ሆኖም በቆይታችን በፖለቲካ ዙሪያ ብዙ ስለተወያየን የፈጠራ ታሪኬን እውነት ነው ብለው አልተቀበሉኝም። ስድስት ቁጥር ውስጥ ብዙ ስላልቆየሁ የብዙዎቹን ልጆች ስም ረስቻለሁ። የተወሰኑትን አሁን ከማገኛቸው ልጆች ጋር ሆነን ለማስታወስ ሞክረናል። ሲራክ፣ አስራት፣ ዮሐንስ፣ መሐመድ፣ ኢዮብ፣ አብዱላዚዝ፣ ሁለቱ መስፈኖች፣ ሀብታሙ፣ ሰብስቤ፣ ታፈሰ፣ ታደሰ፣ ጌታቸው የሚባሉ ነበሩ። ከተወሰነ ቀን በኋላ አንድ ያልታሰበ ሲሳይ ወረደልኝ። ምግብ አመላላሽ እንደሆን በካቦ ታጨው። ሁለት ሶስት ልጆች ስለተፈቱና ከርቸሌ ስለሄዱ እነሱን ለመተካት ነው የታጨውት። ለምግብ አመላላሽነት የሚያበቃውን መስፈር ታሟላለሁ። አንደኛ የኢሃፓ ባል ሳልሆን አጨብጫቢ መሆኔ ሲሆን፣ ሁለተኛ ደግሞ ለመፈታት የቀረኝ ሁለት ወር ስለነበር ነው። ሰዓቱ አልደርሳለኝ። የናፈቅኳት እናቴ እንደገና ናፈቀችኝ። አይኗን ለማየት እንዴት ጓጓሁ። ፊቴን ታጥቤ ጸጉሬን በውሃ አበስ አበስ አድርጌ ሸሚዜን አስተካክዬ ተዘጋጀሁ። ሰዓቱ ሲደርስ እንዴት መስራት እንዳለብኝ የቃል ስልጠና በካቦ ተሰጠኝ። አልሰማሁትም። የዲስኩርሱስ ካልሆነ በስተቀር ስራው ምንም ስልጠና አያስፈልገውም። ምግብ አመላላሽ መሆን ቤተሰብን የማየት እድል ይሰጣል፣ ግን ከሩቅ ነው፣ ያውም በጠባብ መስኮት ውስጥ። ያ እድል በማዕከላዊ የመጨረሻውና ትልቁ ነጻነት ነው። ታዲያ ያን ቀን ለተወሰነ ሰዓት ያህል የጥቂት እስረኞችን ምግብ ካመላለስኩ በኋላ እያጮለቅ እናቴን መጠበቅ ጀመርኩ። መጨረሻ ተራ እየጠበቀች ተሰልፋ አየኋት። ልቤ በድንጋጤ ትርትር አለ። እሷ አላየችኝም። አየዋለሁ ብላ ስለማትጠብቅ ብታየኝም አታየኝም። እፊቷ ከነበረች አንድ ሴት ጋር ታወራለች። ነጠላዋን በስርዓት አጣፍታ ፕሊስ የሚባለውን ተጣጣፊ ቀሚስና ጥቁር ጫማ ከስቶኪንግ ጋር አድርጋለች። የኔን ስንቅ ደግሞ ሆዳ ላይ አስደግፋ ይዛለች። የእሷ ተራ እስኪደርስ እዚያው ሳልንቀሳቀስ ጠበቅኳት። ተራዋ ደርሶ ወደ መስኮቱ ተጠጋችና ስሜን ከናባቴ ለፖሊሱ ነግራ ምግቡን ሰጠችው። አይኗን ወርወር ብታደርግ ታያይ ነበር። ወደ ፍታሹ ጀርባ ጠጋልኩና እማዬ ብዬ ተጣራው። ቀና ስትል አየችኝ። አይኗን አፍጣ አፏን ይዛ በድንጋጤ ደርቃ ቀረች። ፖሊሱ ወደ ኋላ ዞሮ ገላመጠኝ። ወደ ሰማይ አንጋጣ አንተ ምን ይሳንሃል ብላ እንደገና ወደ እኔ ስታይ ፊቷ በእንባ ጎርፍ ታጥቧል። በምን ፍጥነት ያ ሁሉ እንባ እንደመጣላት ገረመኝ። የኔም እንባ ኩልል አለ። በመሃል ፖሊሱ ገለል ይበሉ አላት። እኔን ደግሞ ስንቄን እንዳደርስ አዘዘኝ። ምግቡን ገልብጬ በደቂቃ ውስጥ ተመለስኩ። ተመላሽ ዕቃ ሲመጣ ፖሊሱ የእስረኛውን ስም ነው የሚጠራው። ያን ጊዜ የሚመለከተው ቤተሰብ ወደ መስኮቱ ጠጋ ይላል። በዚያ መሰረት የኔ ስም ሲጠራ ተመልሳ መጣች። አሁንም እንባዋ ይወርዳል፣ ግን የደስታ እንባ ነበር። ከፊቷ ተረድቻለሁ። አይዞሽ፣ አንድ ዓመት ተፈርዶብኛል። መስከረም ላይ እፈታለሁ። ሰሞኑን እዚህ ካጣሽኝ ከርቸሌ ነይ። ፖሊሱ መናገር አትችልም ብሎ እንዳያስቆመኝ ስለፈራው የምናገረው በጣም በፍጥነት ነበር። ሁሉንም በሚስጥር እንድትይዘው ጣቴን አፌ ላይ አድርጌ ምልክት ሰጠዋት። የአሁኑ መስከረም ስትለይ አዎ ስላት፣ ያ ቀይ ፊቷ የበለጠ እንደ ብርቱካን ሲፈካ አየሁት። አሁንም እጇን ወደ ሰማይ ዘርግታ እመቤቴ ማርያም ጸሎቴን ሰማሽኝ አለች። ተራ ይጠብቅ የነበረ ቤተሰብና ወታደሮች ሁሉም እንደ ጉድ ያዩዋታል። አንድ ወታደር ግንባሩን ይዞ አንገቱን ሲያቀረቅር ያየሁት መሰለኝ። የተወሰኑ እናቶች የራሳቸውን ልጆች ያሰቡ ለቅሷቸውን ጀመሩ። እናት የመሆነዳ ከቀናት በኋላ ለመፈታት ሁለት ወር እንኳን የማይሞላውን ፍርዴን ለመጨረስ ወደ ከርቸሌ ከጥቂት ልጆች ጋር ወሰዱን። ተክላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።
Yeah, I'll be there for you.